VOA. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንደዚሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ስርጭት ጀመረ።
በኢትዮጵያና በኤርትራ መካከል ድንበር የለም፣ በፍቅር ድልድይ ድንበሩ ፈርሷል። የኢትዮጵያው ጠቅላይ ሚኒስትር አስመራ ቤተ መንግሥት ላይ ዛሬ የተናገሩት ነው።
ከእንግዲህ በኋላ ያንን ጦርነት አናወሳም። ከእንግዲህ በኋላ ያለንን እምቅ አቅም፣ የልማት አቅም፣ የሰላም አቅም እየተናገር ሁለቱን ሕዝቦች በፍጥነት ሰርተን በመካስ በሁለቱ አገራት መካከል ያለውን ግንኙነት ወደ ላቀ ደረጃ እንደምናሸጋግር በዚሁ አጋጣሚ ላረጋግጥላችሁ እወዳለሁ።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከኤርትራ ፕሬዚዳንት ኢሳያስ አፈወርቂ ጋር አስመራ ላይ አሁን የራት ግብዣ ላይ ናቸው። በጠቅላይ ሚኒስትሩ የተመራው የኢትዮጵያ ልዑካን የኤርትራ ጉዞ ላይ ዘገባዎችና አስተያየቶችን ይዘናል።
መሪዎቹ የሁለቱ ሀገሮች ሕዝቦች ሉዓላዊነታቸውን አክብረው ለጋራ ጥቅም ለእኩልነትና በበጎ መንፈስ ሊሰሩ የሚያስችላቸውን መንገድ የሚያፈላልግ ውይይት መጀመራቸውን የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረአብ በትዊተር ገጻቸው ተናግረዋል። ትንታኔዎችም ይዘናል።
ከዚህ በኋላ ከኤርትራ ብቻ አይደለም፣ ከማንኛውም ጎረቤት ሀገር ጋር አይደለም፣ ሩቅ ካለው ጋርም በፍቅርና በሰላም መስራት የኢኮኖሚ ብቻ ሳይሆን በገንዘብ የማይተመን ትልቅ ፍቅር፣ ትልቅ ጸጋ፣ ትልቅ ሰላም፣ ትልቅ ጤንነት ስለሚያመጣ እጅግ በጣም ነው ደስ ያለኝ።
ዜና ላይ በሚታይበት ወቅት የነበርኩበት ቦታ ላይ እንደ ካፌ ነገር ነበር እና እዛ የነበሩ ቀላል የማይባሉ ሰዎች እንባ እያነቡ ነበረ ሲከታተሉ የነበረው እና በጣም የአዲስ አበባን ህዝብ በጣም ኢትዮጵያንም ህዝብ ኢሞሽናል ያደረገ ግንኙነት ነው።
ከላይ የሰማነው ወይዘሮ ሙሉ ሰለሞንና በስርዓት ተሾመን ነው። የዛሬው የሁለቱ መሪዎችን ግንኙነት በምጣኔ ሀብትና በአካባቢያዊ ጸጥታ ላይ የሚኖራቸውን አንድምታ አስመልክቶ ትንታኔ ይኖረናል።
አሁን አጠር ያለ የምሽቱን ዜና እናሰማችሁ። በኢትዮጵያና በኤርትራ መካከል ድንበር የለም፣ በፍቅር ድልድይ ድንበሩ ፈርሷል ሲሉ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ዛሬ አስመራ ላይ አስታውቀዋል። ጠቅላይ ሚኒስትሩ የኢትዮጵያ መንግስትን ከፍተኛ የልዑካን ቡድን መርተው ዛሬ አስመራ ሲገቡ ፕሬዚደንት ኢሳያስ አፈወርቂ አይሮፕላን ጣቢያ ተገኝተው ተቀብለዋቸዋል። ለኢትዮጵያው መሪ የተደረገው አቀባበል እጅግ የደመቀ ነው። በከተማይቱ ዋና ዋና ጎዳናዎች ላይ የአስመራ ነዋሪዎች ተኮልኩለው የሀገራቸውንና የኢትዮጵያን ባንዲራዎች እያውለበለቡ በከፍተኛ ድምፅ ነው የተቀበሏቸው። መሪዎቹ የሀገሮቹን ሕዝቦች ሉዓላዊነት አክብረው ለጋራ ጥቅም በእኩልነትና በበጎ መንፈስ ሊሰሩ የሚያስችላቸውን መንገድ የሚያፈላልግ ውይይት መጀመራቸውን የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በትዊተር ገጻቸው ተናግረዋል። የኢትዮጵያ አየር መንገድ አይሮፕላኑን አስመራ ላይ ሲያሳርፍ ላለፉት 20 ዓመታት የመጀመሪያ ጊዜ መሆኑ ነው። የሁለቱ ሀገሮች መሪዎችም በእንደዚህ በከፍተኛ ደረጃ ተገናኝተው ሲነጋገሩ ባለፉት 20 ዓመታት ውስጥ የዛሬው ለመጀመሪያ ጊዜ መሆኑ ነው። ለመጨረሻ ጊዜ የተገናኙት የኢትዮጵያው ጠቅላይ ሚኒስትር መለስ ዜናዊ የነበሩትና የአሁኑ ፕሬዚደንት ኢሳያስ አፈወርቂ አልጀርስ ላይ የአልጀርሱን ስምምነት ለመፈራረም የዛሬ 18 ዓመት ነበረ። አሁን ሁለቱ ሀገሮች የጦርነትን ታሪክ ወደ ኋላ ትተው ለጋራ መግባባት፣ ወደቦችን በጋራ ለመጠቀም፣ ለቱሪዝምና ለሌሎችም ስራዎች አብረው ለመስራት እንደሚፈልጉ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ አሁን ኤርትራ አስመራ ቤተ መንግሥት ላይ እየተደረገላቸው ባለ የእራት ግብዣ ላይ ከጥቂት ደቂቃዎች በፊት ተናግረዋል።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ጠበቃዎች ቡድን በፕሬዚዳንቱ ላይ በልዩ መርማሪ ሮበርት ሚለር ፕሬዚዳንቱ ቃላቸውን ይስጡ ወይም አይሰጡ እንደሆነ ለመወሰን መቃረቡን የፕሬዚዳንቱ ጠበቃ ተናገሩ። ራሻ በ2016ቱ እንደ አውሮፓውያን ዘመን አቆጣጠር የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ትራምፕ እንዲያሸንፉ ረድታ እንደሆነ ምርመራ ሲደረግ ቆይቷል። የትራምፕ ዋና ጠበቃ የቀድሞው የኒውዮርክ ከተማ ከንቲባ ሩዲ ጁሊያኒ ለሲኤንኤን እና ኤቢሲ ቴሌቪዥን እንደተናገሩት ፕሬዚዳንቱ ከመርማሪ ሚለር ጋር ከመነጋገራቸው በፊት መርማሪው በተጨባጭ መረጃ ማቅረብ ይገባቸዋል ብለዋል።
ለአቅም ተመጣጣኝ የሆነው የዩናይትድ ስቴትስ የጤና ዋስትና የዩናይትድ ስቴትስ መንግስት ገንዘብ እንዳይከፍል ከተደነገገ ወዲህ በብዙ ቢሊዮኖች የሚቆጠር ዕዳ መንግስቱ እንዳለበት ተገልጿል። ይህ ዕዳ 10.4 ቢሊዮን ዶላር እንደሚደርስና ከዩናይትድ ስቴትስ መንግስትም ወጪ እንዳይደረግ መደረጉ በምሽቱ ዘገባችን ተጠቁሟል።
አድማጮች፣ ለምሽቱ ያዝንላችሁ ዜናዎች እነዚሁ ናቸው። ከቀሪ ዝግጅታችን ጋር አብራችሁን ቆዩ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የእሁድ ሐምሌ 1 2010 ዓ.ም ምሽት ፕሮግራም ነው።
እንግዲህ የኤርትራና የኢትዮጵያ ሰላም በተለይ በትግራይ ሕዝብ ዋጋ መሆን የለበትም።
ዶክተር ተስፋ ማርያም ማህሪ ትውልደ ኤርትራ በለንደኑ ግሪኒች ዩኒቨርሲቲ የኢኮኖሚክስ መምህር ናቸው።
ኔጎሽዬሽን በሁለቱ መሪዎች መካከል ሲጀመር ይህንን ቁርሾ የሆነውን የቦታ ጥያቄ መሳሰለውን እየተፈታ ሲሄድ ያኔ አሁንም ቅር ያለው ወገን ያለውን ቢሆን እዛ ይህን በበጎ እንደሚቀበል ነው ማየው።
የኦሃዮ ዩኒቨርሲቲው ፕሮፌሰር ብሩክ ኃይሉ ናቸው አሁን የሰማችኋቸው። ትውልደ ኢትዮጵያ ናቸው። የፖለቲካ ሳይንስ መምህር ናቸው። ይዘናችኋል።
አብራችሁን ቆዩ። አሁን ወደ መጀመሪያው ዝግጅት እንዝለቅ።
የመጀመሪያው ዘገባችን ወደ አስመራ የሚወስደን ይሆናል። እዚያ የሚገኘው ሪፖርተራችን ብርሃነ በረሀ ዘገባውን እያጠናቀረ ይገኛል። ብርሃነ በረሀ መስመር ላይ ይመጣል። እስከዚያው ድረስ ግን ወደ ተከታዩ ዝግጅታችን እናልፋለን። ጠቅላይ ሚኒስትር አብይ አህመድ ማምሻውን አስመራ ቤተ መንግሥት ውስጥ ለክብራቸው በተዘጋጀ የእራት ግብዣ ላይ ያደረጉት ሙሉ ንግግር ቀጥሎ ይቀርባል።
ፕሬዚዳንት ኢሳያስ አፈወርቂ ላደረጉልኝ ግብዣ፣ የኤርትራ ሕዝብ ላሳየን ወደር የሌለው ፍቅር በሙሉ ልብ በከፍተኛ ክብር ላመሰግን እፈልጋለሁ። ዛሬ የኤርትራ ሕዝብ በተለይም የአስመራ ከተማ ሕዝብ ከዘመን አመጣሽ መሳሪያ ሚሳኤል ፍቅር ምን ያክል እንደሚበልጥ በተግባር አሳይቶናል። ሚሳኤል፣ ታንክ፣ ክላሽንኮቭ፣ ብሬን የሰው አካል መማረክ ይችላል፣ የሰው ልብ ግን መማረክ አይችልም። የሰው ልብ መማረክ የሚችለው ብዙ ወጪ የማይጠይቀው ራሻ መሄድ፣ ቻይና መሄድ የማይጠይቀው በተፈጥሮ የተሰጠን ፍቅር ነው። ዛሬ በአስመራ ያየነው ፍቅር ለእኛ ስንቅ ነው። በመጽሐፍ፣ በፊልም፣ በዘፈን የአስመራ ሕዝብ የፍቅር ሕዝብ እንደሆነ ስንሰማ የኖርነውን ከምንጠብቀው በላይ ላሳየን የአስመራ ሕዝብ ከፍ ያለ ምስጋናና አክብሮት ላሰማ እፈልጋለሁ። ከእንግዲህ በኋላ ለኢትዮጵያውያንና ለኤርትራውያን ጦርነት አይበጅም፣ አያስፈልግም። ለኢትዮጵያውያንና ኤርትራውያን የሚያስፈልገው ያላቸው ሊገዙት ሩቅ ምስራቅ የማያስኬዳቸው በልባቸው በተፈጥሮ የሰነቁት ፍቅር ብቻ ነው። ፍቅር ካለ፣ ይቅርታ ካለ የማንሻገረው ምንም ነገር እንደሌለ በተግባር አይተናል። ዛሬ የኤርትራ ሕዝብ ከሀያ ዓመት በፊት ባጋጠመው ግጭት ሕይወታቸውን ላጡ፣ አካላቸው ለጎደለ ኤርትራውያን የተሰማኝን ጥልቅ ሐዘን ለቤተሰቦቻቸው مدرس فلقالو كنغدي بوهالا يانن تورنت اناوسا كنغدي بوهالا يلنن امك اقم يلمات اقم يسلام اقم يتناقر ولتون ازبوج بفتنت سرتن بمكاس በሁለቱ ሀገራት መካከለ ያለውን ግንኙነት ወደ ላቀ ደረጃ እንደምናሸጋግር በዚህ አጋጣሚ ላረጋግጥላችሁ እወዳለሁ። አልፎ አልፎ ኤርትራን በሚመለከት በተለያየ መድረክ ስናገር ከሰማችሁ ዛሬ ኦፊሻሊ ክቡር ፕሬዝዳንት ኢሳያስ የኤርትራ ውጭ ጉዳይ ሚኒስቴር ስራ እንድሰራ ስልጣን ስለሰጡኝ በየሄድኩበት አቶ ስማን ወክዬ ከሰራው የሥራ መዛባት እንዳይመስላችሁ አሁን መልክቴ እንደመር ከተደመር ከሁሉ መላቅ እንችላለን። በመስራቅ አፍሪካ ሰፊ ድላለ የሚያስደንቅ ወንድማማች ህዝቦች አሉ። ጥላቻን ረስተን በፍቅር እንደመር። በዚህ አጋጣሚ ለኤርትራ ህዝብ መናገር የምፈልገው ምናልባት ፖለቲከኞች አክቲቪስቶች የሚደመጡ ሰዎች ስለሁለቱ ህዝቦች ግንኙነት ሲናገሩ ሊያሳስቱ ስለሚችሉ የትግራይ ህዝብ ያፋር ህዝብ ከምንም በላይ ለእናንተ ፍቅርና አክብሮት ያለው ከእናንተ ጋር መስራትና ማደግ የሚፈልግ ከእናንተ ጋር መልካም ጉርብትናን በከፍተኛ ናፍቆት የሚጠባበቅ በፍጹም ጥላቻ የሌለው የጥላቻ አጀንዳ የማያራምድ መሆኑን አውቃችሁ ከወንድም የትግራይ ህዝብ ያፋር ህዝብ ጋር ልክ ዛሬ እንደሰጣችሁን ፍቅር ልባችሁ ተከፍቶ ግንኙነት እንድትጀምሩ ክቡር ፕሬዝዳንት ኢሳያስ አፈወርቂ ዛሬ በነበረን ስብሰባ አየር መንገዶቻችን ስራ እንዲጀምሩ ወደቦቻችን ስራ እንዲጀምሩ ህዝቦቻችን እንዲቀያየሩ ኤምባሲዎቻችን እንዲከፈቱ እኛም ዊኬንድ እየመጣን በሁለተኛ ሀገራችን አስመራ ከቤተሰቦቻችን ጋር እንድንዝናና ኤርትራውያን እዛ መጥተው ቤተሰቦቻቸው እንዲጠይቁ የቀረውን ትናንሽ አጀንዳ በፍቅር ግንቡን አፍርሰን ድልድይ እየሰራን እንደምንጨርሰው ተስማምተናል። ኢትዮጵያውያን ኢትዮጵያውያን ኤርትራውያን እንኳን ደስ አላችሁ። በኤርትራና በኢትዮጵያ መካከል ድንበር የለም። ምክንያቱም በፍቅር ድልድይ ድንበሩ ፈርሷል። ይሄንን ሰበብ አድርገን የምንጣላ ሳይሆን በፍቅር ድልድይ በጋራ የምንለማ የምናድግ አንዳችን ሌላችን የምንጠብቅ የምንከባበር የምንዋደድ ህዝቦች መሆናችንን ዳግም ላረጋግጥላችሁ ፈልጋለሁ። መላ ኢትዮጵያ ህዝብ ሰላምታ ፍቅር ልኮላችኋል። እንኳን ደስ አላችሁ። ቀሪው ዘመን የሰላም የልማት የፍቅር እንደሚሆን ሙሉ እምነት አለኝ። አመሰግናለሁ።
ክቡራትና ክቡራን አድማጮች የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በ20 ዓመታት ውስጥ ለመጀመሪያ ጊዜ ኤርትራን የጎበኙ ኢትዮጵያዊ መሪ ሆነዋል። ይህንን ታሪካዊ የተባለ ጉብኝትና በሁለቱ ሀገሮች ህዝቦች የፖለቲካ ማህበራዊና መጣኔ ሀብታዊ ግንኙነቶች መሻሻል ላይ ስለሚኖረው አንድምታ የፖለቲካና የሲቪል ማህበራት መሪ ኢትዮጵያውያን የሰጧቸውን አስተያየቶች ቀጥሎ እናሰማችኋለን።
ከላይ የሰማነው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በአስመራ ከተማ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ በተደረገላቸው ጥሪ መሰረት በዛሬው ዕለት ሲገቡ የአስመራ ከተማ ህዝብ
በጣም በበርካታ ሺዎች ወጥቶ በመንገድ ላይ አቀባበል ሲያደርግላቸው ነው የሰማነው። እስኪ እናስደምጣችሁ ይህን ድምፅ። ጠቅላይ ሚኒስትር አብይ አህመድና ፕሬዚዳንት ኢሳያስ አፈወርቂ የሁለትዮሽ ምክክር ዛሬ ማምሻውን ጀምረዋል። እንዲያውም የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በትዊተር ገጻቸው እንደተናገሩት ሁለቱ መሪዎች የየሀገሮቻቸውን ሕዝቦች ሉዓላዊነታቸው በተከበረበት መልኩ ለጋራ ጥቅም ብልጽግና በእኩልነት በበጎ መንፈስ ሊሰሩ የሚያስችላቸው መንገድ ላይ ውይይት ማድረግ መጀመራቸውን ገልጸዋል። ይህንም በተመለከተ ከምጣኔ ሀብት እንደዚሁም ደግሞ ከአካባቢ ሰላምና ጸጥታ ዙሪያ በዘርፉ በስራው የተሰማሩ ባለሙያዎችን ጋብዘናል። እንግዶቼን ላስተዋውቃችሁ። ወይዘሮ ሙሉ ሶሎሞን በኢትዮጵያ የንግድ ምክር ቤት የቀድሞ ፕሬዚዳንትና የአዲስ አበባ የንግድ ማህበረሰብ አምባሳደር ናቸው። እንደዚሁም በአዲስ አበባ ዩኒቨርሲቲ የስራ ፈጠራ መምህር ናቸው። ሌላኛው ባለሙያ ዶክተር ደረጀ ፈይሳ ናቸው። የአካባቢ ሰላምና የፖለቲካ ቀውስን የሚያጠኑ ባለሙያ ናቸው። በስተመጨረሻ ብስራት ተሾመ ደግሞ የምጣኔ ሀብት አማካሪ ናቸው። ሁላችሁም ለዚህ ውይይት ፈቃደኛ በመሆናችሁ በዚህ ታሪካዊ ቀን አመሰግናለሁኝ።
እናመሰግናለን።
በጣም ጥሩ። ወይዘሮ ሙሉ እርሶን ላስቀድም። የዛሬው ዕለት እንደው በግሎት የፈነጠቀውበት ሀሳብ ምንድን ነው? እንዴት ተመለከቱት የጠቅላይ ሚኒስትሩን የኤርትራ ጉብኝት?
በጣም ደስ የሚያሰኝ ነው። መቼም የኢትዮጵያ ሕዝብ ለብዙ ዘመናት የኤርትራ ሕዝብ ለብዙ ዘመናት ሲመኘው የነበረ ነው። ሰላምን ፍቅርንና አንድነትን የሚጠላ ሰው ስለሌለ ሁላችንንም እጅግ ደስ ብሎናል። ፖለቲካ ያለያየውን ሕዝብ ፍቅርና ሰላም ደግሞ አንድ ላይ ፖለቲካንም አበራቶ አንድ ላይ ሕዝቡን ሲያመጣ ደስ ይላል። ይሄ ትልቁ ጅምር ነው። ከዚህ በኋላ ከኤርትራ ብቻ አይደለም፣ ከማንኛውም ጎረቤት ሀገር ጋር አይደለም፣ ሩቅ ካለው ጋርም በፍቅርና በሰላም መስራት የኢኮኖሚ ብቻ ሳይሆን በገንዘብ የማይተመን ትልቅ ፍቅር፣ ትልቅ ጸጋ፣ ትልቅ ሰላም፣ ትልቅ ጤንነት ስለሚያመጣ እጅግ በጣም ነው ደስ ያለኝ።
እሺ፣ ዶክተር ደረጀ ፈይሳ እንግዲህ የአካባቢ ሰላምና በተለይ የአፍሪካ ቀንድን ሀገሮች ሰላም ፖለቲካ እንደዚሁም የሚከሰቱ ቀውሶችን በተመለከተ በፖሊሲ ጥናት ነው የተሰማሩት። እንደ በአጠቃላይ የግሎትንም ስሜት እዚህ ላይ በአጠቃላይ በሁለቱ ሀገሮች ደግሞ ሰላም፣ ደህንነትና ብልጽግና ምን አይነት አንድምታ ይኖረዋል የዛሬው ታሪካዊ ጉብኝት?
እኔም እንደ አብዛኛው ኢትዮጵያዊ በጣም ነው ደስ ያለኝ። የዛሬው የጠቅላይ ሚኒስትር ዶክተር አብይ አህመድ የኤርትራ ጉብኝት በጣም ታሪካዊ፣ ወቅታዊና አስፈላጊ ሆኖ አግኝቼዋለሁ። እንደሚታወቀው እንዳለመታደል ሆኖ የሁለቱ ሀገሮች ግጭት ለዓለም አቀፍ ግልግልም አስቸጋሪ እስከ መሆንና ቅርቃር ውስጥ ገብቶ ለረጅም ዓመታት ቆይቷል። ሆኖም ይህንን ግንኙነት ካለበት ቅርቃር ለማስወጣት ቢቻል በሁለቱም መንግስታት ደፋርና ዘላቂ ሰላምን ግንዛቤ ውስጥ ያስገባ ውሳኔ መውሰድ የግድ ይል ነበረ። የኢትዮጵያ መንግስት የመጀመሪያውን እርምጃ ወሰደ። የኤርትራ መንግስትም የሰላም ውሳኔውን በጸጋ ተቀብሎ በጎ ምላሽ ሰጠ። ልኡካንንም ልኮ ቅርርቡን ወደ ላቀ ደረጃ አድርሶታል። የዛሬው የጠቅላይ ሚኒስትር ዶክተር አብይ ጉብኝትና ደማቅ አቀባበል በአስመራ ለሰላም ጉዞ ድርድር ትልቅ አስተዋጽኦ ይኖረዋል ብዬ አስባለሁ።
አቶ ብስራት ተሾመ የምጣኔ ሀብት አማካሪ ናቸው። እስኪ የግሎትን የእርስዎን ሀሳብ እንደዚሁም ደግሞ በምጣኔ ሀብት ረገድ በሁለቱ ሀገሮች መካከል ሰላም ከማስፈንና በእንጀራ በዳቦና በቅቤ የሁለቱ ሀገሮች ህዝቦች እንዲተሳሰሩስ ምን አይነት አንድምታ አለው?
እሺ፣ አመሰግናለሁኝ። ያው ከኔ በፊት የነበሩት ተናጋሪዎች እንደተናገሩት እኔም እየተፈጠረ ባለው በሁለቱ ህዝቦች መካከል ያለው ሰላም እጅግ በጣም አስደሳች ነው። እንደውም ቀን ላይ ይሄ ነገር በኢትዮጵያ ቴሌቪዥን ዜና ላይ በሚታይበት ወቅት የነበርኩበት ቦታ ላይ እንደ ካፌ ነገር ነበር እና እዛ የነበሩ ቀላል የማይባሉ ሰዎች እንባ እያነቡ ነበረ ሲከታተሉ የነበረው እና በጣም የአዲስ አበባን ህዝብ በጣም ኢትዮጵያንም ህዝብ ኢሞሽናል ያደረገ ግንኙነት ነው። ጠቅላይ ሚኒስትር አብይ አህመድ መቼም የማይታሰብ የሚመስለውን አይነት ሰላም በሁለቱ ሀገሮች መካከል እርቀ ሰላም ለማምጣት የሄዱበት ርቀትና እያደረጉት ያሉት አስተዋጽኦ በጣም የሚመሰገን ነው። እሳቸውን እንግዲህ ሁልጊዜ ስናመሰግናቸው እንኖራለን። በዚህ ጉዳይ ላይ እንደው ኢትዮጵያና ኤርትራ ወዳጅ የሆኑ አንድ አይነት ደም የሚጋሩ ህዝቦች ናቸው። እነዚህ ህዝቦች በነበረው አርቲፊሻል በሆነ የቦርደር ግጭት በዛ ምክንያት ንግድና ማንኛውም አይነት ኢኮኖሚያዊ እንቅስቃሴዎች ተቋርጦ የነበሩበት ወቅት ነው። አሁን ግን ይሄ ነገር ሰላም እየወረደ በሚመጣበት ጊዜ ወደፊት በምን መልኩ ነው የበለጠ ተቀናጅተው በኢኮኖሚ ተባብረው አብረው ሊሰሩ የሚችለው የሚለው ወደፊት እየተጠና የሚሄድ ነው የሚሆነው። ነገር ግን ለኢትዮጵያ እንግዲህ በቅርቡ ከምናያቸው ግምቶች ወደ 5 ሚሊዮን ወይ ደግሞ እዛ አካባቢ የሚደርስ ነው። ስለዚህ ይሄ 5 ሚሊዮን ህዝብ ለኢትዮጵያውያን አዲስ ገበያ፣ አዲስ ኦፖርቹኒቲ፣ አዲስ ቴሪቶሪ እንደ መክፈት ነው የሚሆነው። ብዙ እዚህ ሀገር የሚመረቱ ምርቶች አሉ፣ ኤርትራ ውስጥ ሊፈለጉ የሚችሉ ለነሱ በሩ ተከፍቷል ብሎ መውሰድ ይቻላል። እንደገና ደግሞ ለኤርትራውያን ደግሞ ያው 5 ሚሊዮን ህዝብ ኢትዮጵያ ከመቶ ሚሊዮን አካባቢ የሆነ ህዝብ ያለበት አገር ነው። በሌሎች ቦታዎች እንደውም ኮንቲኔንት የሚባለውን ያህል አህጉር የሚያክል አገር ስለሆነ ለእነሱም ከፍተኛ የሆነ ገበያ ነው እየተከፈተላቸው ያለው። ስለዚህ በሁለቱም ወገን በጣም እጅግ በጣም ጠቃሚ የሆነ የኢኮኖሚ ውህደትን ወደፊት ሊያመጣ ይችላል ተብሎ ይታሰባል። ይሄ የእርቀ ሰላም ጉዞ
እንግዲህ ይሄ ጉዞ ጅምሩን ነው እየተመለከትን ያለ ነው። በቀጣይነት በሁለቱ ሀገሮች በተለይ የፖለቲካ እንደዚሁም የሉዓላዊነት ጥያቄዎች፣ የድንበር ጥያቄዎች ያሉበት ነው። የምጣኔ ሀብት እንቅስቃሴዎችም በሁለቱ ሀገሮች የተቋረጠ ስለሆነ እንዴት ነው የሚቀጥለው? የንግድ ድርድርም የሚያስፈልግበት ነው። እንግዲህ እነዚህም በተመለከተ ነው ዛሬ ውይይት መጀመራቸው እየተገለጸ ያለው። ዶክተር ደረጀ ወደ እርስዎ ልምጣና የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ይህንን የዛሬ የተጀመረውን ውይይት ሲገልጹ የሁለቱ ሀገሮች ህዝቦች ሉዓላዊነታቸውን አክብረው ለጋራ ጥቅም መስራት በሚል ነው ያስቀመጡት። በኢትዮጵያና ኤርትራ በፖለቲካ እንደዚሁም በዲፕሎማቲክ ግንኙነታቸው የሚጠቀሱ ሉዓላዊነታቸውን በመከባበር ለጋራ ጥቅም አብረው እንዲሰሩ የሚያስችሏቸው ጉዳዮች ምንድን ናቸው? በፊትስ ያጋጯቸው ምንድን ናቸው? አሁንስ እንዴት ነው እየቀየር ናቸው ያለ ነው?
ከዛ በፊት አንድ ማለት የምፈልገው ነገር አለኝ። ይህንን የሰላም ጉዞ ለየት የሚያደርገው ሁለቱም መንግስታት ሶስተኛ ወገን ሳያስፈልጋቸው ወንድማዊ በሆነ መንፈስ ሰላም መሻታቸው ይመስለኛል። ይህ ደግሞ በመንግስታት የግጭት አፈታት ታሪክ በጣም ልዩ ክስተት ሆኖ የሚመዘገብ ይመስለኛል። ሁለቱ ሀገሮች ሉዓላዊነታቸውን ጠብቀው በጋራ መስራት የሚያስችላቸው በጣም ብዙ በርካታ ጉዳዮች አሉ። ምናልባትም በፊትም ቢሆን ችግሩ የመነጨው እንደ ፍላሽ ፖይንቱ ቦርደር ተብሎ ይታይ እንጂ ከዛም ያለፉ በጣም ብዙ ጉዳዮች ነበሩ። የንግድ ሁኔታ ተነስቷል። ሁለቱም ሀገሮች አዲስ አገር ሆነው ሁለት መንግስታት ሆነው በአዲስ መልክ ግንኙነታቸውን ሪዲፋይን ማድረግ አለመቻላቸውም ይመስለኛል ግጭት ውስጥ እንዲገቡ ያደረገው እና ከዛ ተሞክሮ ተወስዶ በጋራ ጥቅም ላይ በተመሰረተ ሁለቱንም ህዝቦች በሚጠቅም መልኩ ብዙ ብዙ ስራዎች መሰራት የሚቻል ይመስለኛል እና ሂደቱ ግን ይዘቱን የሚወስነው ይመስለኛል። በሶስተኛ ወገን መደራደር ቢኖር ኖሮ ሁሉም የራሱ ኮርነር ላይ ቁጭ ብሎ ይሄ ለእኔ ያለኔ አይነት ነው። ግን አሁን እኔ የምጠብቀው እና ተስፋ ማደርገው ይሄ ወንድማዊ በሆነ መንፈስ የሰላም ጉዞውን መጀመራቸው በኋላ ለሚደራደሩበት ፕራክቲካል ኢሹስ እኔ ብዙ ፋይዳ ይኖረዋል ብዬ ነው የማስበው። እንደዛ ማየት ከቻሉ አዲስ መነጽር ይኖራቸዋል። እያንዳንዱ ሁለቱም ህዝቦች ያላቸውን ጥቅም ከማስከበር ብቻ ሳይሆን በጋራስ ምን አይነት ጥቅሞችን ማግኘት እንችላለን የሚለውን ሁኔታም ላዩ ስለሚችሉ እኔ ጌም ቼንጀር ሊሆን ይችላል የሚል ከፍተኛ እምነት እና ተስፋ አለኝ።
እንግዲህ የሁለቱን ሀገሮች ሰላምና የፖለቲካ ዲፕሎማሲ ግንኙነት ቀፍድዶ ለሁለት አስርተ ዓመታት ይዞ የቆየው የአልጀርሱ ስምምነት ከዚህም አልፎ የኢትዮጵያ ኤርትራ የድንበር አካላይ ኮሚሽን ያሳለፈው ውሳኔ አስመልክቶ አፈጻጸሙ ላይ ነበር። ይህንን በተመለከተ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በተናገሩት መሰረት ኢህአዴግም እንደዚሁ ውሳኔ ያሳለፈበት ነው። የአልጀርሱን ስምምነት አክብረው ድንበር ኮሚሽኑንም እንደዚሁ ውሳኔ ወደ ተግባር ለመፈጸም መወሰናቸው ነው። ወይዘሮ ሙሉ ሰለሞን እርሶ የተለያዩ የኢትዮጵያ የአዲስ አበባ የንግድ ማህበረሰብ በመሪነትም በአባልነትም ሰርተዋልና የኢትዮጵያ የንግድ ማህበረሰብ በኤርትራ ስልታዊ ወይም ከኤርትራ የንግድ ማህበረሰብ ጋር የሚኖረው ስልታዊ ግንኙነት ምንድን ነው? ምን አይነት ጥቅምና ግንኙነት ማግኘት ይቻላል?
የኢትዮጵያ ንግድ ህብረተሰብ እንደ ማንኛውም የዓለም ህብረተሰብ ከጎረቤት ሀገር ጋር በተለይም ከኤርትራ ጋር ከአንድ እናት አንድ አባት ልጆች ጋር ማለት ነው ቀደም ብሎም የነበረው ይታወቃል። ብዙ ከኢትዮጵያ ወደዛ የሚሄድ ከኤርትራም ወደዚህ የሚመጡ ነገሮች አሉ። አብሮ የመስራት ሁኔታ ወደብንም የመጠቀም በጋራ የመሳሰሉት ነገሮች ስለሚኖሩ ከፍተኛ ጠቀሜታ አለው። ከዚህም ሌላ የቱሪስት መዳረሻዎች በወደብም በኤርፖርትም በሲፖርትም ስለሚሆን አብረው እንደውም የኢትዮጵያ አስጎብኚዎች አስቀድመው አሁን ማሳዋን ምጽዋንና አሰብን እናስጎበኛለን በሚል አብረው አብረን እናረጋለን የሚል ሲነጋገሩ ሰዎች ነበር። ቱሪዝምንም ይሁን ጥሬ ቃኔ መላክም የመቀበልም ያለ ቃኔ መላክና የመቀበል ለኤርትራ ከኤርትራ ወደ ኢትዮጵያ የሚመጡትን አስመልክቶ ከፍተኛ ጠቀሜታ አለው ብዬ አምናለሁኝ። በተለይ በመከባበር ላይ በመተሳሰብ ላይ ስለሚሆን እንደሌላው እንደውጪ እንደሌላው ጎረቤት ሀገርም አይደለም። በጣም በቀደም ሲልም አብሮ ስለነበረ በቋንቋም በተለያየ መልኩ ቅርበት ስላለው ንግድን የሚያቀላጥፉ ብዙ ጠቀሜታዎች ብዙ ነገሮች አሉ። እኔ ራሴ የማውቀው ቀደም ሲል ከዛ ኦሞ እናስመጣ ነበር፣ እኛ ሻይ ቅጠል ልክ ነበር፣ ጤፍ ልክ ነበር። ኢቭን ኤርትራ ለተገለጠለች እንኳን በጣም ብዙ የቢዝነስ የጋራ ስራዎች ነበሩ። አሁን ደግሞ ሁኔታዎች ኢትዮጵያ ውስጥም ብዙ ፋብሪካ አለ፣ እዛም የተለዩ ሁኔታዎች አሉና ከፍተኛ ጠቀሜታ አለው ብዬ ነው የማምነው። ከሌላ ለሌላ ሀገር አፍሪካ ኢን ጀነራል እኛ በጋራ ከሌላው ለምሳሌ የኬንያን ሻይ ከአውሮፓ ከማስመጣት እዚሁ እኛ ሶርስ ማድረግ አለብን። ኤርትራ ውስጥ ያለን እቃ ከሌላ ሀገር ከምናስመጣ በቅርብ በፈረስም በአህያም በመኪናም በእግርም የምንገበያይበት ሁኔታ ስለሚፈጥር ከቅርብ አንጻርም ከመተማመን አንጻርም ከፍተኛ ጠቀሜታ አለው ብዬ አምናለሁ። የንግዱ ህብረተሰብ እጅግ እንደሚደሰትም እንደተደሰተም ማረጋገጥ እወዳለሁ።
እሺ፣ አቶ ብስራት ተሾመ፣ በአጭር ጊዜ የሚገኙ የንግድ ግንኙነቶችና ጥቅሞች አስቀድመህ የገለጽካቸው አሉ። ምን እንደሚሆኑና በረጅም ጊዜ በተለይም ደግሞ በሁለቱ ሀገሮች መካከል የነበሩ ንግድና መናገድን ሊያሳልጡ የሚችሉ መሰረተ ልማቶች፣ መንገዶችን የመሳሰሉ ለብዙ ጊዜ በጥቅም ላይ ካለመዋላቸው የተነሳ መሰረተ ልማት ኢንቨስትመንት፣ እንደዚሁም ለረጅም ጊዜ ዘለቄታ ያለው የንግድ ግንኙነት ሁለቱ ሀገሮች ምን ሊያደርጉ ይችላሉ? በአጭሩ በቅርቡ ግን እንጀምር።
እሺ፣ ያው በቅርብ ጊዜ ወይም ደግሞ ሾርት ረን በምንለው አይነት ጊዜ ላይ ስናየው ከኢትዮጵያ በጣም ብዙ ምርቶች፣ ሸቀጣሸቀጦች ቅድም ወይዘሮ ሙሉ ሲያነሷቸው የነበሩ አይነት ከጤፍ ጨምሮ በአዲስ ገበያ ተከፍቶልናል ማለት ይቻላል ከዚህ ለኢትዮጵያውያን። ይህንንም ደግሞ ወደዛ ለማድረስ የሚያገለግሉ መስመሮቹ ይሄ አስፋልቱ ኢንፍራስትራክቸሩ በፊት ተዘርግቶ የነበረ ነው። ምናልባት ከረዥም ጊዜ ያህል ጥቅም ላይ ባለመዋሉ ምክንያት ሊኖሩ የሚችሉ አሁን ከረንት ኮንዲሽኑን አናውቀውም፣ የመፈራረስ ወይም ከአገልግሎት ውጭ የመሆን ነገር አለ። ግን አትሊስት ጠርጊያ መንገድም ሆኖ ይኖራል እና እነዚህን ነገሮች አሁን ቶሎ ቶሎ አስተካክሎ ንግድ እና እንደዚህ የኮሞዲቲ ልውውጦች የተሳለጠ ኢንፍራስትራክቸር ይፈልጋሉ። ይህንን ሁለቱም መንግስታት በወዲያም በኤርትራም በዚህም የኢትዮጵያ መንግስታት ይህንን ቶሎ ሰርተው ወደ ጥሩ አይነት የተሳለጠ የገበያ ግንኙነት ቶሎ ልንገባ እንችላለን። ስናነብ አንዳንድ እንደዚህ ራፍሊ በሚደረጉ የሪሰርቾች ላይ ስናይ ኤርትራ ውስጥ ሰፊ የሆነ የማዕድን ክምችት እንዳለና እንደውም በቅርቡም ቢሻ ማይን የሚባለው ቢሻ የማዕድኖች ማምረቻ ማውጫ ቦታ ላይ ብዙ ሰራተኞችም ተቀጥረው እንደሚሰሩ ስናይ ወደ 1500 በላይ የሚሆኑ ሰራተኞችን የሚችል አይነት ማዕድን ማውጫ ነው። ከዚህ ሊወጣ የሚችለው ማዕድን ኢትዮጵያ ውስጥ በጣም ተፈላጊ የሆኑ ለምሳሌ እንደ ኮፐር፣ ወርቅ፣ ግራናይት፣ ማርብል እነዚህ ፖታሽ የመሳሰሉትን ናቹራል ሪሶርስስ እነሱ ስለሚያወጡ እነዚህ ነገሮች ኢትዮጵያ ውስጥ በተወሰነ መልኩ አሉ፣ ይመረታሉ እዚህ ሀገር። ነገር ግን ከዛ ወደዚህ የሚመጣው ኢትዮጵያ ውስጥ ከሚመረተው ጋር ተወዳዳሪነት በመፍጠር ኤፊሽንሲ የሚባለውን ሀገር ውስጥ ያሉትን አምራቾች ለካ እንደዚህ የሚሰራል ብለው የበለጠ ንቁ ሆነው ውድድር እንዲፈጠር ያደርጋል። ወደ ኤርትራም ደግሞ ይኸው ተመልሶ ወደዛም የሚሄድ ገበያ ነው። ስለዚህ በቅርብ ጊዜ ላይ እነዚህ ንግዶች በጣም ተስፋፍተው ተሳልጠው መቀጠል ይችላሉ ብዬ አስባለሁኝ። ከዛ ውጭም ያው የአየር መንገዳችንም የኢትዮጵያ አየር መንገድም አዲስ ተጨማሪ የማረፊያ ቦታ ዴስቲኔሽን አገኘ ማለት ነው። ይሄ ከዚህ ወደዛ መሄዱን ብቻ ሳይሆን ከተለያዩ የዓለም ሀገሮች ወደ ኤርትራ የሚደረገውን ጉዞ በማሳለጡ ምክንያት የኢትዮጵያ አየር መንገድም በጣም ከፍተኛ የሆነ አዲስ ገበያ ያገኛል። ከዛ ውጭ ደግሞ ቱሪዝም ጋርም ስንመጣ ቀላል የማይባል ኢትዮጵያዊ ላለፈው 20 ዓመት ተለያይቶ የኖረ ሕዝብ ስለሆነ በደም የተሳሰረ ሕዝብ ስለሆነ እጅግ በጣም ወደ ኤርትራ ሄዶ መጎብኘትን በጣም ይፈልጋል። ልክ ዶክተር አብይ መጥተው ኤርትራ ጋር ያለውን ግንኙነታችንን እናሳልጣለን በሚሉበት ጊዜ ብዙ ኢትዮጵያዊ ነው የተደሰተው። መቼ ነው ሄጄ እዛ ምጽዋ ወደቦች ላይ እና እዛ አካባቢ ያሉ መዝናኛዎች ላይ ምዝናናው ሲባል ነበረ በሰፊው። አሁን ደግሞ የበለጠ ዶክተር አብይ እዛ ሄደው ይሄንን ነገር ሲያስተካክሉት በጣም እጅግ በጣም ሰፊ የሆነ ህዝብ ወደዛ ሄዶ በደምም የተሳሰረ ነው። አባቱ እናቱ ወንድም እህትም እዛ ያሉ ሰዎች አሉ። ከዛም ደግሞ ወደዚህ ይመጣሉ ወደ ኢትዮጵያም እና ሁሉም ነገር የተስተካከለ ነው የሚመስለው። የአጭር ጊዜ በሾርት ረን የምንለው በእነዚህ ኤሪያዎች ላይ ያተኮረ ሊሆን ይችላል። በሎንግ ተርም የሚባለው ደግሞ ረዥም ጊዜ ግን የአሰብ ወደብን የመጠቀም እንቅስቃሴዎች ምናልባትም ጠቅላይ ሚኒስትር አብይ አህመድ እዛ ሄደው ከሚነጋገሩባቸው ጉዳዮች አንዱ ሊሆን ይችላል ብዬ ገምታለሁኝ። የአሰብ ወደብ በሰሜኑ ኢትዮጵያ አካባቢ ላለው ምርት እጅግ በጣም ቅርብ ነው። ለምሳሌ ኢትዮጵያ ውስጥ ያው ኢንዱስትሪ ፓርኮች በሰፊው እየተስፋፉ እንደሆነ እናውቃለን። በመቀሌ አካባቢ መቀሌ ላይ አንድ ትልቅ ኢንዱስትሪ ፓርክ አለ፣ ኮምቦልቻ አለ፣ ባህር ዳር አካባቢም ያሉ ኢንዱስትሪ ፓርኮች አሉ። ስለዚህ እነዚህ በሙሉ በፊት ተሰርቶ በነበረው መንገድ አስፋልት መንገድ ተጠቅመው አሰብ ወደብን መጠቀም በቀላሉ መጠቀም የሚቻልበት ነገር ሊፈጠር ይችላል። ይሄንንም ዶክተር አብይ ተነጋግረው ሊያመጡ ይችላሉ። ከደቡብና ወደ ማዕከላዊ ሀገር አካባቢ ያለው ምናልባት ርዝመቱ ወደ ጅቡቲ ሊቀርብ የሚችልበት ሁኔታ ሊኖር ይችል ይሆናል። ነገር ግን በጣም በዛ በኩልም የተሻለ የወደብ ኪራይ ማግኘት የሚቻል ከሆነ ምናልባትም በዚህ በኩል ያለውን ኮምፐንሴት ለማድረግ ወደ ሰሜንም መሄድና ወደ አሰብን መጠቀም ሊቻል ይችላል እና ይሄ እጅግ በጣም ሰፊ የሆነ የኢኮኖሚ ኢንተግሬሽን በሁለቱ አገሮች መካከል መፍጠር የሚችል ግንኙነት ነው።
ልክ ነው አቶ ብዝራት። እነዚህን ሁኔታዎችም ስመለከታቸው ነበር። ለምሳሌ ከአሰብ ኮምቦልቻ ድረስ 495 ኪሎ ሜትር ነው። ከጅቡቲ ኮምቦልቻ ወደ 508 ኪሎ ሜትር ነው። ብዙ እንዲያውም ለምሳሌ ከአሰብ አዲስ አበባ 882 ኪሎ ሜትር፣ ከጅቡቲ አዲስ አበባ 896 ኪሎ ሜትር። ስለዚህ በ10 በ15 ኪሎ ሜትር ነው የሚራራቁትና ሁለቱም ወደቦች በስፋት በተለይ ማዕከላዊና ሰሜናዊ የአገሪቱ ክፍል ጋር ያላቸው ቅርበት ተመሳሳይነት ያለው ነው። እንግዲህ ሌላ የምታክሉት ሀሳብ ከሌለ በተለይ በአካባቢ ሰላምና ጸጥታ ዙሪያ ዶክተር ደረጀ ውይይታችንን በዚሁ እናብቃ።
አዎ፣ ምናልባትም አንድ ያላነሳነው ነጥብ ቢኖር የዚህ የሁለቱ ሀገራት ስምምነት ከሁለቱ ሀገራት አልፎ ቀጠናዊ ፋይዳ ይኖራል ብዬ አስባለሁ። ያው እንደሚታወቀው ኤርትራ ከአካባቢ ወይም ከቀጠናው የተለያዩ ማህበራት እንደ ኢጋድ ያሉ ድርጅቶች ራሷን ያገለለችው ወይም አክቲቭ ያልሆነችበት ዋናው ምክንያት ከኢትዮጵያ ጋር ካለው ቅራኔና ግጭት በኢትዮጵያ ዶሚኔትድ የሚሆኑ ኢንስቲትዩሽኖች ናቸው የሚል ስጋትም ስለነበራት ይመስለኛል። እና ኤርትራ ወደ እነዚህ ማህበራት እንደገና መምጣቷ የፕሮሰስ ኦፍ ሪጅናል ኢንቴግሬሽኑን ያሳልጠዋል ብዬ አስባለሁ። ይህ ከሆነ ደግሞ አሁንም ሁለቱ ሀገራት በቀጥታም ባይጋጩ ለረጅም ጊዜ አንዱ የጎረቤት ሀገራትን እንደ ፕሮክሲ ሳይት የመጠቀም አዝማሚያም ነበረ። በተለይ ሶማሊያ ላይ ይሄ በጣም ተንጸባርቋል። እና የዚህ የሁለቱ ሀገራት የሰላም መቀራረብ ትሩፋቱ በሁለቱ ሀገራቶች ብቻ የሚወሰን ሳይሆን ለአካባቢው በለቀጠናው በአጠቃላይ ዘላቂ የሆነ ሰላም እንዲመጣ እጅጉን ያግዛል ብዬ አስባለሁ።
በጣም ነው የማመሰግነው። እንግዶችን በድጋሚ አስተዋውቄ ላመስግን። ዶክተር ደረጀ ፈይሳ የአካባቢ ሰላምና የፖለቲካ ቀውስን የሚያጠኑ ባለሙያ ናቸው። ወይዘሮ ሙሉ ሰለሞን የኢትዮጵያ ንግድ ምክር ቤት የቀድሞ ፕሬዚዳንት፣ የአዲስ አበባ የንግድ ማህበረሰብ አምባሳደርና በአዲስ አበባ ዩኒቨርሲቲ ደግሞ የስራ ፈጠራ መምህር ናቸው። አቶ ብስራት ተሾመ
ሄኖክ፣ አንተንም እንደዚሁም የጋበዝካቸውን እንግዶች አመሰግናለሁኝ። አንድ ጊዜ እነማን እንደሆኑ አጠር አድርገህ ብትነግረኝና።
ልክ ነው፣ አስቀድመን የሰማናቸው አቶ ብስራት ተሾመን እያስተዋወቅኩ ነበር። የምጣኔ ሀብት ተንታኝ ናቸው። ወይዘሮ ሙሉ ሰለሞን እንደዚሁም አስቀድመን ያስተዋወቅ ናቸው። አቶ ብሩክ የአባታቸው ስም ጠፋ።
እንመለሳለን፣ ወደኋላ እናስታውቃቸዋለን አየር ላይ ስላለን። አመሰግናለሁ ሁላችሁንም፣ አንተንም እንግዶችንም። አሁን እስቲ ወደ አስመራ ልመልሳችሁ። አስመራ ዛሬ ጠቅላይ ሚኒስትር አብይ አህመድ ከገቡበት ሰዓት ጀምሮ እስካሁን ድረስ ያለውን ሁኔታ ሊያጫውተን ሪፖርተራችን ብርሃነ በረሃ መስመር ላይ ይገኛል። ብርሃነ እንደምን አመሸ?
እግዚአብሔር ይመስገን። እንዴት አመሻችሁ?
እግዚአብሔር ይመስገን። እስቲ አጠር አድርገህ ምን ይመስል እንደነበረ ያለው ሁኔታ ጠቅላይ ሚኒስትሩ ሲገቡ፣ በኋላም ያለውን ሁኔታ እስቲ ንገረኝ።
እንግዲህ ጠቅላይ ሚኒስትሩ ያው እንግዲህ ዛሬ ነገ ይገባሉ ተብሎ ተጠበቀ በነበረበት ዛሬ ጠዋቱ 3 ሰዓት ላይ አስመራ የአየር ማረፊያ ገብተዋል። ጠቅላይ ሚኒስትሩም አስመራ የአየር ማረፊያ በገቡበት ወቅት ፕሬዚደንት ኢሳያስ አፈወርቂና ሌሎች የመንግስት ባለስልጣን፣ ሃይማኖት መሪዎችና ሌሎችም የሚገኙበት አቀባበል ተደርገላቸዋል። ሁለቱ መሪዎች እንግዲህ በዛው ወቅት ያደረጉት የሰላምታ ልውውጥ ልክ የወንድማማችነትና የወዳጅነት በሚመስል ሁኔታ የሁለቱ ሀገሮች የተጀመረውን የሰላም ድርድርና ግንኙነት ሌላ የሚያሻሽልና ተስፋ ሰጪ የሆነ ነው። እንግዲህ ኤርፖርት ወይም የአየር መንገድን የአጭር ቆይታ ጨርሰው በወጡበት ወቅት አስመራ ዘመናዎች ላይ ወይም መንገዶች ላይ ከ10 ኪሎ ሜትር በላይ የተዘረጋው ህዝብ እስካሁን በተለያየ አገባብ እና በተለያየ ሁኔታ ይገልጽ ነበረ። እንግዲህ ዋናው ህዝቡ ከዚህ በፊት በሁለቱ ሀገሮች የነበረው የሰላም ሁኔታን አስታውሶ አሁን ደግሞ ለ20 ዓመት ሁለቱ ሀገሮች በጥላቻና በጦርነት በተነሳ ሁኔታ ተራርቀው እንደነበረ በመግለጽ እንደነበረ የሚታወቅ ሲሆን በአሁኑ ሰዓት ግን ከ20 ዓመት በኋላ ሁለቱ መንግስታት የሰላም ግንኙነታቸውን እንደ አዲስ በመጀመር ያለፈውን ታሪክ በመርሳት አዲስ ምዕራፍ የከፈቱበት ሲሆን ህዝቡን በጎዳና ወጥቶ በደስታ በእልልታ በጨብጨባ የሁለቱ መሪዎች ስም በመጥራትና ባንዲራ የሁለቱን ሀገሮች ይዞ በማወለድ በደስታና በልዩ ስሜት ሲገልጽ ነው የታየው። እዚህ የሚገርም ነው። ሰው ከዚህ በፊት ታይቶ በማይታወቅ ሁኔታ የአስመራ ነዋሪዎች ለየት ባለና አስደናቂ በሆነ ሁኔታ ነው ስሜታቸውን የሚገልጹት የነበሩ።
ብርሃነ፣ ለመሆኑ ብርሃነ አባቶች ብርሃነ ለመሆኑ ሰው ጠቅላይ ሚኒስትሩን የኢትዮጵያውን ጠቅላይ ሚኒስትር ለመቀበል የኢትዮጵያን ጠቅላይ ሚኒስትር ለመቀበል ወደ መንገድ ወደ አደባባይ የወጣው ውጣ ተብሎ ተቀስቅሶ ነው ወይስ ደግሞ በራሱ ፍላጎት ነው የወጣው?
እንግዲህ ሁሉም ጉዳዩ በሚስጥር ተይዞ ነበር። መቼ እንደሚመጣ ራሱ የማታ ያወቅ ነው ማለት ነው። እና እንግዲህ ሲጠብቀው የነበረ ሲዘጋጅበት የነበረ ማሊያ ሁሉ ካናቴራ ስዕል ያለበት የሁለቱ መሪዎችን ይዞ ዛሬ ነገ ይገባል እየተባለ በጉጉት ይጠብቅ ነበረ። ከሁለት ቀን በፊት ባንዲራዎች የተለያዩ ከተማዎች ይነፈጣል እና ማንበልበል ሲጀምሩ ሰው እንግዲህ ይሄ በዚህ ቅራሄና ወድ እንደሚመጡ አውቆ በጥብብቅ ላይ የነበረ ነው እና ሰው አስገድዶት የወጣ ሳይሆን በፍላጎቱ የወጣ ነው። የእሱ ማሳያ ደግሞ ሁለቱ መሪዎች በሚያልፉበት ሰዓት የሚያሳየው የነበረው የደስታና የፍቅር ስሜት በጣም በጣም የሚገርም ነው። ለሁለቱ መሪዎች በተለይ ደግሞ ለእንግዶቹ ያለውን ክብርና ለሰፉ ወይ ለሁለቱ ሀገሮች የጀመሩት የሰላም ሁኔታ የመደገፉ በጣም በጣም በሚገርም ሁኔታ ነበር የሚገልጸው እና ሰው በራሱ የወጣው ነው። ከትንሽ ይሰርፍልቅ አስመራ ውስጥ ቀረ የተባለ ሰውም በሌለበት ሁኔታ ነው ሰው ተቀበላቸው።
ብርሃነ፣ እንደው እዚህ ላይ ህዝቡ በጣም በደስታ የሁለቱን ሀገሮች ባንዲራዎች ይዞ ስሜቱን ሲገልጽ እንደነበር ገልጸህልናል። ያነጋገርካቸው ሰዎች ግን ተስፋቸው ምንድን ነው? ከዚህ ግንኙነት ምን እናገኛለን? የኤርትራ ህዝብ ምን ያገኛል? የኢትዮጵያ ህዝብ ምን ያገኛል ብለው ያስባሉ? እንደ ያነጋገርካቸው ምን አሉ?
አዎ፣ እኔ ያነጋገርኳቸው እንግዲህ ነበር የተለያዩ ሰዎች የእነሱ ስሜት እንግዲህ አንድና አንድ ነው። በቃ አሁን ሁሉም ነገር አልቋል። ሁለቱ መሪዎች ከተገናኙ በኋላ የሰላም ሁኔታ በአዚያ በአስገራሚ ሁኔታ ወደ ማለቁ አጋባቢና ሰውም እንደ ድሮ ሁኔታው ተመልሶ የወንድማማችነት የፍቅር አብሮ የመስራትና የማደግ ሁኔታ እንደሚኖር ተስፋ በማድረግ የሚጠብቀው አሁን ምንድን ነው? የሁለቱ ሀገሮች መንገድ ተከፍቶ በመንገድ በትራንስፖርት ተከፍቶ የተለያዩ ልውውጦችን ለማድረግ ሁለቱ ህዝቦች ለ20 ዓመት የከሰሩትን የሰላም ሁኔታ አሁን በአዲስ መልክ በማደግ ያለፈውን ታሪክ በመግዳት አዲስ ምዕራፍ ለመጀመር ዝግጁነት እንዳላቸው እና በአጭር ጊዜ ውስጥ ሁሉም ነገር ተስተካክሎ ወደነበረበት እንዲመለስ በጣም ህዝቡ እየጠበቀና በቅርብ ቀን ይመጣል ነው አይባል።
ብርሃነ፣ እናመሰግናለን። እንግዲህ ከሰሞኑም ተከታታይ ዘገባዎችን እንጠብቃለን። በነገው ምሽት ዘርዘር ያለ ዘገባ የዛሬውን የእራት ግብዣ አስመልክቶም እንጠብቃለን ከአንተ። ለአሁን ግን ዘገባህ እናመሰግናለን። ክቡራትና ክቡራን አድማጮች አሁን ከምሽቱ 3 ሰዓት ከ40 ደቂቃ ሆኗል። አዲስ አበባ ላይ ከአስመራ ብርሃነ በረሃ እንደዚሁም እዚህ ዋሽንግተን ዲሲ ቴክኒሻኑ ቢል ሄንድሪክ፣ የስርጭት ፕሮዲውሰሩ ንጉሡ ታምሬ፣ የዌብና ማኅበራዊ መገናኛ ፕሮዲውሰር አበባየሁ ገበያው እንዲሁም ሄኖክ ሰማግዜርና እኔም ሰሎሞን አባተ ለምሽቱ ስርጭት አብረናችሁ ነን። ዶክተር ተስፋ ማርያም መሐሪ ትውልደ ኤርትራ የሆኑ ለንደን የሚገኘው ግሪንዊች ዩኒቨርሲቲ የኢኮኖሚክስ መምህር ናቸው። ፕሮፌሰር ብሩክ ኃይሉ በዩናይትድ ስቴትስ የኦሃዮ ዩኒቨርሲቲ የፖለቲካ ሳይንስ መምህር ናቸው። ቀደም ሲል የኢትዮጵያ መንግሥት የአልጀርስን ስምምነትና የሄጉን የድንበር ኮሚሽን ውሳኔ እንደሚቀበልና ለተግባራዊነቱም እንደሚሠራ እንዳሳወቀ ጋብዣቸው ነበር። ሁለቱን ምሁራን ሰፊ ትንታኔ ሰጥተው ነበር። ከወር በፊት ያነሷቸው ሐሳቦችና ምኞቶቻቸው ዛሬ እውን ሲሆኑ ወይም ወደ መሆን ሲቃረቡ ከያሉበት መልሼ ያገኘቻቸዋለሁኝ። ፕሮፌሰር ብሩክ፣ ዶክተር ተስፋ ማርያም ጤና ይስጥልኝ።
ሰላም ሰላም ብሩክ፣ ሰላም ሰለሞን፣ እንኳን በሰላም አገናኘን።
ጤና ይስጥልኝ።
አሜን አሜን። ዶክተር ተስፋ ማርያም እንደምንህ ነው ወንድም? እንኳን ተገናኘን። እንደገና ታሪካዊ በሆነ ቀን ነው የምንገናኘን።
ዶክተር ተስፋ ማርያም ምናልባት እዳ እንግዲህ ሳይበዛ ቦታ አይቀርም ጉርጉሱ የምንገናኝ ብለው ቃል ገብተዋል። እየተዘጋጁ ነው ይመስለኛል። እቁብ መግባትም ሳይኖር ቦት የሚቀር አይመስለኝም።
ደስ እያለኝ የእኔ ቤት ሪሞርጌጅ ማድረግ ካስፈለገም ይደረጋል። በደንብ ድግስ ነው የምናደርገው። ከዚህ በላይ የደስታ ቀን ሊኖር አይችልም ለሁለቱ ህዝቦች እና በጣም ነው ደስ ያለን እና ተዘጋጁ፣ እኔም እዘጋጃለሁ።
ዶክተር ብሩክ እንግዲህ ይዘጋጁ እርስዎም።
እንዘጋጃለን። በጣም ደስ የሚል ቀን ነው። በጣም ታሪካዊ ቀን ነው።
እስቲ
ሁለቱን ሀገሮች ለማቀራረብ
ወደ ጉዳይ ልግባ በቀጥታ። ሁለታችሁም ስራ ላይ ናችሁ ያላችሁት፣ በተለይ ዶክተር ብሩክ ደግሞ አይሮፕላን ጣቢያ ላይ ነው ያሉት አይሮፕላን እየጠበቁና ጊዜያችንን ለመሻማትም ያህል እንግዲህ እስቲ አሁን ባለው ሁኔታ በኢትዮጵያና በኤርትራ መካከል ያለው ግንኙነት ሞቅ ያለ ይመስላል። ነገር ግን ትግራይ ውስጥ በሚታየው ሁኔታ፣ በህወሓት መሪዎች አካባቢ ባለው ስሜትና መንፈስ ይሄ የተሟሟቀና የተጋጋለ ሁኔታ ዘላቂ ሊሆን ይችላል? ይሄ የደስታ ስሜት የፈንጠዝያ ሩቅ ሊያስኬድ ይችላል ብላችሁ ታስባላችሁ? እስቲ ከዶክተር ተስፋ ማርያም ልነሳ።
መሆን እንግዲህ በኛው አይነት ፖለቲካ ስታየው አንዱ አካልን አዋስነህ አንዱ አካልን ስታቅፍ የሚመጣው ችግር ሁሌ የሁለቱም አሸናፊና ተሸናፊ የሌለበት ነገር መፈለግ ያለበትም ለዚህ ነው። ምክንያቱም እንግዲህ የኤርትራና የኢትዮጵያ ሰላም በተለይ በትግራይ ህዝብ ዋጋ መሆን የለበትም። ምክንያቱም የትግራይ ህዝብም የኢትዮጵያ አካል ነው። ከኢትዮጵያም የቀረበው ለኤርትራ የትግራይ ህዝብ ስለሆነ እነሱን የሚጎዳ ሰላም መኖር የለበትም። ግን እኔ እስከማየው ድረስ ምንም ምክንያት ትግራይን የሚጎዳ ነገር ምንም ምክንያት ስላላየው ይህን ነገር ቀጣይነት እንዳለው አረጋግጣለሁ። ምክንያቱም እኔና ትግራይ ያሉት እኔ መሰሎች ወይም የትግራይ የኤርትራ ህዝብና የትግራይ ህዝብ ከሰላም በስተቀር ሌላ ምንም ሌላ ከዛ በላይ ሌላ ፍላጎት እንደሌለው በእርግጥ ስለማወቅ አንዳንዱ ከዛው ተገለናል ብለው የሚፈሩ ወይም የሚያኮርፉ ሰዎች ቢኖሩ እንግዲህ ለጊዜው ሁለቱም ህዝቦች እንዲታገሱ መክረዋቸው በሰላም ይህን ነገር በቀጣይነት እንደሚኖረው እርግጠኛ ነኝ። ቀጣይነትም መኖር አለበት የሚል ነው። ምክንያቱም በዚች ሰላም የሚጎዳ አካል የህብረተሰብ አካል ወይም ህብረተሰብ የለም መኖሩም የለበትም ስለምል ነው።
ዶክተር ብሩክ
እኔም እጋራለሁ ከዶክተር ተስፋ ማርያም ጋር። ትልቁን ስዕል ስናይ ዛሬ በጣም ታሪካዊ ቀን ነው ለሁለቱ ሀገሮችና ለሁለቱ ህዝቦች። እሱ ላይ ስናተኩር የኤርትራም ህዝብ ሆነ ኢትዮጵያ ህዝብ ትልቅ የደስታ ቀን ነው። አዲስ ምዕራፍ የተከፈተበት ቀን ነው ላለው ቦርደሩ ላይ ያለው ህዝብ በተለይ በዛም በዚህም በኩል ያለው የትግራይ ህዝብ ቢሆን እኔ ከወዲሁ መገመት የምችለው የዛሬውን እኮ በደስታ እንደሚቀበል ነው። ዋናው መርሳት የሌለብን አብዛኛው ህዝብ ይቀበለዋል ይህን ጉዳይ። የተቀረውን ግን ትናንሾቹን ወይም ነጥቦች በተመለከተ ኔጎሽዬሽን አሁን ዛሬ ሲጀመር ኔጎሽዬሽን በሁለቱ መሪዎች መካከል ሲጀመር ይህንን ቁርሾ የሆነውን የቦታ ጥያቄ የመሳሰለውን እየተፈታ ሲሄድ ያኔ አሁንም ቅር ያለው ወገን ያለውን ቢሆን እዛ ይህን በበጎ እንደሚቀበል ነው ማየው። አንድ መርሳት የሌለብን እኔ ሁሌ ማተኩረው ህዝቡ ላይ ነው፣ የኤርትራ ህዝብና ኢትዮጵያ ህዝብ። ደስተኛ ነው ብዬ ገምታል። በዛሬው ቀን አንደኛ፣ ሁለተኛ ድርጅቶችን ለይተን ማየትም ይገባል። ለምሳሌ በሁለቱም ሀገሮች ያሉ ድርጅቶች አሉ፣ መሪ ድርጅቶች ግን በዛም በኤርትራም ሆነ በኢትዮጵያ በኩል እያንዳንዱ ትግራይ ህዝብ፣ እያንዳንዱ ኢትዮጵያ ህዝብ መሪውን ድርጅት ፒኤልኤፍን አባል ነው ወይ ብለን መጠየቅ አለብን፣ ወይ ሻቢያም አባል ነው ወይ ማለት አለብን። ሁሉም አይደለም፣ ይህን መለየት አለብን። ህዝብን በህዝብነት ፍላጎቱንም ማስተናገድ ይገባል። እና ድርጅቶች አሉ፣ ድርጅቶች ውስጥ የሚቀበሉ የማይቀበሉም አሉ። ያ ግን ጊዜ የሚፈታው ነው። አሁን በዝርዝር ውይይት ሲጀመር ያለ ጥርጥር የድርጅት አባል እንኳን የሆኑት በማለት በትግራይ በኩል ያሉት ይሄ የዛሬው ትልቅ አድቫንቴጅ ትልቅ በጎ ነገር የሚያመጣ መሆኑ በመገንዘብ ቀናት በሳምንታት በኋላ በዝርዝር ሁኔታውን ሲያዩና ሰከን ባለ ሁኔታ ሲያዳምጡት ጉዳዩን ተቀብለው የሚሄዱ ይመስለኛል። ምክንያቱም ሶሉሽን መፍትሄ በግድ ያስፈልጋል። እየተንከባለል የመጣ ጉዳይ ስለሆነ በዛ በበጎ የሚቀበሉታል። አሁን ቅር የሚል ወገንም ቢኖር አብዛሃኑ ተቀብሎታል፣ የሚቀበለው ነው። ግን አናሳው ወይም በጣም በምሬት እንዴት እንዲህ ሊሆን ይችላል የሚሉ የድርጅት አባል ሰዎች የመሳሰሉትም ሁሉም ሳይሆኑ ጥቂቶቹ በግድ ጊዜው ያመጣውን ኦፖርቱኒቲ ለሰላም እነሱም በማላመጥ በግልጽ ሁኔታ አወዳድሮ በማየት እንደሚቀበሉት ነው የምገምተው። መጀመሪያ ላይ እምቢ ማለትም አንዳንዴ የሰው ልጅ ጠባይ ነው። ኋላ ግን ጠቀሜታው ሲታይ ይቀበሉታል የሚል አስተያየት ነው ያለኝ። አቶ ሰለሞን
አመሰግናለሁ። መቼም ሁለታችሁን አሁን አገናኝቼ እንደዚህ በዚህ ሁኔታ ማነጋገሬ በጣም ነው የሚያስደስተኝ። ምክንያቱም የኢትዮጵያ መንግስት በተለይ ጠቅላይ ሚኒስትሩ ያንን የአልጀርስ ስምምነትን አገራቸው እንደምትቀበል ካሳወቁ በኋላ በመጀመሪያ እናንተን ነበረ ያቀረብኩት ወዲያውና የኤርትራ መንግስት ትንሽ ዘግይቶ ነበር መልስ ለመስጠት። በጣም ሲጠበቅ ነበረ። በተለይ ዶክተር ተስፋ ማርያም ሲማጸኑ ነበር፣ መንግስቴ ምላሽ እንዲሰጥ እፈልጋለሁ የድሮውንም ቢሆን ብለው። ዶክተር ብሩክም እንደዚሁ ምላሽ መስጠት እንደሚያስፈልግ መግባት እንደሚያስፈልግ ወደዚህ ጉዳይ አሳስባችሁ ነበር ሁለታችሁም። እና ለመሆኑ ዶክተር ተስፋ ማርያም የደረሱበት ነገር አለ? ምንድን ነው የኤርትራን መንግስት ያንን ያህል ያዘገየው ለመቀበል የኢትዮጵያን ጥሪ?
የኢትዮጵያን ጥሪ ለመቀበል ያዘገየው በእኔ አስተያየት እንግዲህ አንድም ያን ያህል ትዕቢት ማምጣት ያስፈልግ አውቃለሁ ብሎ አናሊሲስ ነው የምንሰጠው። በእኔ አስተያየት ኢህአዴግ ነው አገሩን የሚመራው። ኢህአዴግ ደግሞ እስከ አሁን ድረስ የኢህአዴግ የነበረ አሰራር ቲፒኤልኤፍ ወይም የትግራይ ወያኔ ሓርነት ትግራይ ታላቅ ሚናና የመሪነት ሚና እንደነበረው ከሁሉም ይህም ቢሆን ነው እንግዲህ ትንሽ በሁለቱ ድርጅቶች መካከል የነበረው ትሪቪያል በአማርኛው ብትረዳኝ ማይረባ ነገር ያተጋኖ ሁለቱን አገሮች ወደ ውያ ያመጣው ለምን? ይህን ጉዳይ እንግዲህ ቦርደሩ ጠረፉ በትግራይና እንደ ምክንያት ሆኖ የመጣው ማለት ነው። ለውጊያው ምክንያት ሆኖ የመጣው በትግራይና በኤርትራ ያለው ጠረፍ ወይም ትንንሽ መንደሮች ወይም ባድመ ተብሎ ከመጣ፣ በመጨረሻው ግን ቲፒኤልኤፍ መላው ኢትዮጵያን አዝሙቶ ነው የመጣ። እንግዲህ ነገሩ የሁለቱ ድርጅቶች ጉዳይ ሳይሆን የመላው የሁለቱ ሀገሮች ጉዳይ ሆኖ እንዲሰፋ በጠቅላይ ሚኒስትር መለስ በዛም ጊዜ በነበሩት መሪዎች ፓርላማን እንዲያሳውቁ ኢትዮጵያ ተወረረች ብለው አገሩን እንዲያሳውቁ ተደርገው በዛው መልክ እንግዲህ ሁለቱ መሪዎች በቴሌፎን ይገናኙ እንዳልነበሩ፣ በዛች ቀን ግን ነገሩ ሁሉ ተቋርጦ ወደ የሁለቱ አገሮች ውጊያ ሆኖ ኦሮሞ፣ ወላይታው፣ አማራው፣ መላው ኢትዮጵያ የኢትዮጵያ ጉዳይ ሆኖ ኤርትራ ጋር ዘመተና ነገሩ ወደ መያዣ በሌለው ሁኔታ ያ ሁሉ ፍጅት አየን። አሁን እንግዲህ ቲፒኤልኤፍ ያን ያህል የበላይነት ይዞ ሲያዘምት የነበረው አሁን በትክክል ነገሩ የዶክተር አብይ መምጣት ይህን ነገር ትክክለኛ ለውጥ ነው ወይ ብሎ የኤርትራ መንግስት እንግዲህ በጥንቃቄ ያችን ነገር ማየት ይቅር፣ የኢትዮጵያ መንግስት ሳይሆን የኤርትራ ህዝብም ጭምር እውነት ነው ወይ ደስታው እዛው እያለ እውነት ነው ወይ ይህ ጉዳይ በሀቅ ዶክተር አብይ የተነሳበት ነገር ሰራዊቱን ድርጅቶቹን መርቶ ህዝቡን አነሳስቶ ይህን ነገር ደሊቨር ለማድረግ ይችላል ወይ ተብሎ ነገሮችን በጥሞና ለማየት የተደረገ መጠንቃቄ ሆኖ ነው የታየኝ። ከዛ በኋላ እንግዲህ ነገሩን ካዩት በኋላ ያያችሁት ፍጥነት እንግዲህ ምን ያህል በኤርትራ በኩል የሰላም ጥማት እንዳለ ነገሮች አንርሳ ጓደኝ ወንድሞቼ እዚህ የሁለት የነዚህ 20 አመታት ያሳለፍናቸው የነበረው ምረት የነበረው ሞት የነበረው ግዞት ባህር ላይ መግባቱ ስናየው እኮ አሁን በዚሁ ቀን ደሳ የማያሳየት ሚከብደው አካል ወይም ድርጅት ካለ በእውነት ማሰብ አለበት። የሁሉ ግፍ የታየበት ለምን ማን ጥቅም አገኘ ከዚች ከሞት በስተቀር? ይህን ህዝቡን እንግዲህ ተንበርክከ ይቅርታ መጠየቅ ነው ያለበት። የሆነው ድርጅት በዛሬው ቀን ይችን ነገር ማኩረፍ ወይም በዚህ ወይም ለምን እኔ ውስጥ መኖር አለብኝ ብሎ ከመጠየቅ ይልቅ ይቅርታ መጠየቅ። እዚች እንግዲህ የፖለቲካ ስህተት አድርገናል፣ በሆነው መልክ እዚች ውጊያ መግባት አልነበረብንም፣ የህዝብ መጥፋት አልነበረበትም ብለን መናገር ነው የሚገባን። እና በኤርትራ በኩል በጥያቄ ለመመለስ የኤርትራ ህዝብ በጣም ስለሚከብደው ይህን ነገር የውጊያ ነገር የአምሳ ዓመት ውጊያ ነው የሀያ ዓመት ውጊያ አይደለም። በውጊያም እንግዲህ ይኸው የመጨረሻ ሰላም ሊመጣ ነው ወይ? ኤርትራና ኢትዮጵያ አብሮ በሰላም የሚኖርበት ጊዜ ሊገኝ ነው ወይ? በትክክል አሁን ይኸው የቲፒኤልኤፍ ለውጥ ይኸው የኢህአዴግ ውስጥ የታየው ለውጥ ትክክለኛ ነው ወይ ብሎ ነገሩን ለመገምገም ለማየት የተደረገ ጥንቃቄ ይመስለኛል። ለዚሁ ደግሞ የታየው ምስክር ፍንጩ ከተገኘ በኋላ መተማመኑ ከተገኘ በኋላ ህዝቡ በሀገር በመሀል ሀገርና በኤርትራም በውጭ ሀገርም የታየው ደስታ ምስክሩ ነው። ስለዚህ ጊዜያዊ ጥንቃቄ ይህ ለውጥ ትክክለኛ ነው ወይ የሀቅ ነው ወይ ውስ ሊቀለበስ ይችላል ተብሎ የተደረገ ጥንቃቄ ይመስለኛል። አረዘምኩ፣ ይቅርታ።
አመሰግናለሁኝ ዶክተር ተስፋ ማርያም። ዶክተር ብሩክ የሚጨምሩት ነገር ይኖራል ከዚህ የተለየ?
አዎ፣ ለመጨመር እንደ ባጭሩ ጥያቄ እንደተረዳሁት እዚህ በጣም እጮህ ነበረ። ልክ ጥያቄውን ዶክተር ስታቀርብላቸው እንደተረዳሁት የኢትዮጵያ መንግስት በዶክተር አብይ የሚመራ የኢትዮጵያ መንግስት ትልቁን እርምጃ የወሰደ ወስኖ ነው የምለው። ምክንያቱም ገፋ አድርጎ በቃ ውሳኔውን ተቀብለናል፣ አሁን ሰላም ለሰላም ዝግጁ ነን፣ ኢትዮጵያ ዝግጁ ናት፣ እንነጋገር ብሎ ኤክስትራ ማይልም ሄዶ አቅርቧል። እንግዲህ ለዛ መልስ ለመስጠት ወዲያው ፈጣን መልስ በኤርትራ በኩል አላገኘም። ያው መንግስት አመዛዝ ነው ምን ብለው መጨረሻ ላይ ኤርትራ መንግስትም በጎ ምላሽ ሰጥቷል። እኔ ምለው ምንድን ነው የኤርትራ መንግስትም ምርጫ ያጣ ነው ይመስለኝ። ምክንያቱም ይሄንን በጎ ድርጊት በጎ እንደ ኦፈር ልበልህ
ግብዣ ማለት ነው
በበጎ ካልተመለሰ በኢትዮጵያ በኩል ብቻ ህዝብ ብቻ ሳይሆን የኤርትራ ህዝብም ሀዘኑን ያሰማል። ስለዚህ ምንም ምርጫ አልነበረም። እንዲያውም እኔ የምለው የኤርትራ መንግስት ኮርነርድ ሆኗል ብለው ኮርነር በበጎ ነው ማለት ኮርነርድ ሆኗል
ሲሉ ትንሽ የበጎ መንፈስ አይመስልም፣ እንደው ተገፍቶ ይመስላል።
ኖ ማለት ምንድነው አጣብቂ መልስ በጎ ምላሽ መልስ መስጠት ይጠበቃል። በዛ መሰረት በትንሽ ተጽዕኖም ስለነበረ ነው ዲፕሎማቲካሊ ለመመለስም ያው ሁለት ሳምንት ቢፈጅም እርምጃ ወሰዱት ለማለት። ምክንያቱም የኤርትራ ህዝብም ይጠይቃል፣ የኢትዮጵያ ህዝብም ይጠይቃል። ምክንያቱም የኢትዮጵያ ህዝብና የኢትዮጵያ መንግስት አቋም ወስዷል ኦልሬዲ ለሰላም ያለውን። የኤርትራ መንግስትም ያንን ሪሲፕሮኬት ማድረግ ነበረበት፣
ተመጣጣኝ መልስ መስጠት ነበረበት።
የሚገባ ሪሲፕሮኬት አድርጎት ይኸው ዛሬ ያየነውን ታላቅ ደስታ እና መቼም በጣም ግሩም የሆነ አቀባበል በአስመራ በኤርትራ መዲና ማየት ተችሏል ነው ማለት
ነው። እዛ የኢትዮጵያ ባንዲራ ከሰሞኑ ጀምሮ ሲውለበለብ ነበር በተለያዩ ከተሞች ውስጥ፣ አስመራ ብቻ ሳይሆን ከረን፣ መንደፈራ የመሳሰሉ ሌሎች ከተሞችም ውስጥ ነበር የሁለቱ ሀገሮች ባንዲራዎች ሲውለበለቡ የነበሩት። እና እስቲ በዚህ ላይ አንድ ሌላ የሚነሳ ጥያቄ ላንሳ ደግሞ። በተለይ የኤርትራ ተቃዋሚዎች የሚያነሱት ነገር አለ። ልክ ትግራይ ውስጥ እንደሚታየው ከግዛት ጋር በተያያዘ እንዴት ነው የኢትዮጵያ መንግስት እንዲህ አይነት የሰብአዊ መብቶች ረገጣ ካለበት መንግስት ጋር ፍቅርና ስምምነት ውስጥ የሚገባው እያሉ የሚያነሱ አሉ። ኤርትራን የአፍሪካ ሰሜን ኮሪያ እያሉ ነው የሰብአዊ መብቶች ተሟጋቾች የሚጠሯት። ለዚህስ ምንድን ነው ያላችሁ ሀሳብ እናንተ? የተከበራችሁ አድማጮች፣ ሁለቱ ምሁራን ለዚህ ጥያቄ የሰጡትን መልስ በነገው ምሽት ይዘን እንመለሳለን። ሄኖክ ወደ አንዳንድ አካባቢዎች ደውሎ የተለያዩ ሰዎችን አስተያየቶች ሰብስቧል። እስቲ ምንድን ነው ሄኖክ የያዝከው አስተያየት?
ልክ ነው። የፖለቲካና የሲቪል ማህበራት መሪ ኢትዮጵያውያን ናቸው የሚከተሉትን አስተያየቶ የሰጡት።
ዳኛችሁ አሰፋ እባላለሁ። አዲስ አበባ ነው ያለሁት። ዩኒቨርሲቲው የተለያዩ ካድሬዎች አባረው ነበር። በአብይ አድሚኒስትሬሽን ተመልሻለሁ። ሌላ ነገር የለም እኮ እና እኔ መምህር ነኝ የዘራው ሲበቅል ደስ አይልም? በጣም ደስተኛ ሰው ነው። አሁን የምታናገሩ በጣም ደስተኛ የሆነ ሰው ጋር ነው። ባይ ዘ ወይ የኤሪትሪያውን ተውና በጠቅላላ በኢትዮጵያ ውስጥ ባለ ሁኔታ የሚገርም ነው። መቼም እንደዚህ አይነት አንድ የኢትዮጵያ መሪ ኤሪትሪያ ሄዶ እንደዚህ አይነት አቀባበል እናያለን ብለን ገምተን አናውቅም። የሚገርም አስመራ ላይ እኮ እንደ ጉድ ነው ህዝቡ ሲጀመር ነው የወደደው። ከዛ በኋላ ደግሞ አቀባበሩ ነው የካል እና ኤሪትሪያ ህዝብ ደግሞ በጣም ብልህ ህዝብ ነው ያውቃል። እንደ ዝም ብሎ በቃ የመጨፈር አይደለም። እነሱ በጣም ሪያል ፖለቲክ የተረዳ ህዝብ ኤሪትሪያ ህዝብ በጣም ትልቅ ህዝብ ይገባዋል፣ ገብቷቸዋል። እና ደስ የሚል ጊዜ ነው።
ፕሮፌሰር ኤፍሬም ይስሐቅ ፕሪንስተን ኒውጀርዚ ነው ያለሁት። ሃርቨርድ ዩኒቨርሲቲ አፍሪካን ስተዲስ ያቋቋሙ ሰው ነኝ። እግዚአብሔርን ማመስገን ብቻ ነው። ፕራይም ሚኒስተር ዶክተር አብይና ፕሬዚደንት ኢሳያስ እንደዚህ ስሳሳሙ ይሄ እርቅ ሆነ ማለት ነው። ሰላም ብቻ አይደለም እና በጣም በጣም ደስ ብሎኛል። ለወደፊት እንግዲህ አዲስ ፀሐይ ወጥቷል። ፀሐይ የሰላም አሁን ዛሬ ሰማይ ሁሉ ሰማያዊ ሆኖ ፀሐይ እየወጣ ነው እና በዚህ ህዝባችን ደሃ የሆነ ህዝባችን ለወደፊቱ አሁን ይሄ የጭቅጭቁን የክርክሩን የጥላቻውን መንፈስ ትቶ ተባብሮ እርሻ እንዲስፋፋ፣ ህዝብ ሁሉ ምግብ እንዲያገኝ፣ ትምህርት እንዲስፋፋ፣ ሆስፒታሎች እንዲሰሩ እና እኛ ሁል ጊዜ ፍቅርና ሰላም ብለን ስንሰብክ ለብዙ ጊዜ ወደኋላ አልቀረንም። ከማንም ደግሞ በእውነቱ ወደኋላ አልነበርንም። ፍቅር ሰላም ብለን ስንሰብክ እንዲያውም እግዚአብሔር ባርክ የአሁኑን ጠቅላይ ሚኒስትራችንን ይችን ቃል ነው የምናገሩት። አዩ ብዙ ጊዜ የዓለም ሰዎች የዓለም መሪዎች በፖለቲካ ንግግር ብቻ ነው ጠረጴዛ ላይ ተቀምጠው ስለ ራሽናል ይባላል በእንግሊዝኛ ፊሎሶፊካል ቋንቋ እየተነጋገሩ ነው ወደፊት ጊዜያቸውን የሚያጠፉት። እኛ ግን የምንፈልገው እንደ ህዝባችን መሬት ላይ ተቀምጠን እየተሳሳም እየተጨባበጥን በመካከላችን ፍቅር እንዲኖር ብለን የምንፈልግ ሰዎች ነን።
ስሜ ኩባንግ ሜቶ ይባላሉ። የሰብአዊ መብት ይሰራ ነው የምንሰራ ድርጅቴ የጋራ እንቅስቃሴ ለዲጂታል ኢትዮጵያ እና የሰብአዊ መብት ድርጅት ነው። የኦርጋናይዜሽን አላማ ሁለት ፕሪንስፕል አለው። አንዱ ከብሔር ይልቅ ከጎሳ ይልቅ ቅድሚያ ሰብአዊ ልሰት፣ ሁለተኛው ሁላችንም እንነሳን ካልወጣን አንድ ሰው እንነሳ ሊሆን አልችልም እና ይህ ነው የኛ ድርጅቱ። ዛሬ በእውነት በጣም በጣም ነው የተደሰትኩት። እኔ ብቻ አይደለም ሁሉም ኢትዮጵያውያን። አሁን ዶክተር አብይ የሰራው ስራ በእውነት ሁላችን የምትደስ ነገር ነው እና ለራሴ ቃል የለን ለምን ብባል እኛ አንድ ህዝብ ነን። አንድ ህዝብ እና አንድ ዜጋ ነን። ያ ህዝብ ያደረግን ነው መንግስት አይደለም እግዚአብሔር ፈጣሪ አምላክ አላ ነው እና እኛ የፈጠርንን ማለት ነው እና ኢትዮጵያ ውስጥ ያለና ኤርትራ ያለው በጥቂት የሆኑ ፖለቲሽኖች ተከፋፍለናል እና አብይ ደግሞ ዛሬ ያለው ምንድን ነው? የፍቅር ድልድይ። የፍቅር ድልድይ ማለት ያው ነው ሁላችንን ኢትዮጵያውያን እና ኤርትራውያን አብሮ በሺ አመት የኖርነ ህዝብ ነን እና ኦንሊ ባለፈ 20 አመት ብቻ ሳይሆን ብዙ አመት የኖረ ህዝብ ነን እና በእያንዳንዳችን ደማችን ያለን ዘመዶች ነን እና አሁን እንደዚህ መሪ መኖሩ ማለት ነው ምንድን ነው? አገር ከሌለው መሪ ከሌለ አገር ይፈረሳል። ቤተሰብ ከሌለ ቤተሰብ ይፈረሳል። እና ደህና መሪ ካለ አገሩ ማስተዳደር ይችላል፣ ብዙ ነገር መስራት እንችላለን። እና እያንዳንዳችን ኢትዮጵያውያን፣ ኤርትራውያን፣ ኢብን ሆን አፍሪካን ያለው ሰዎች ግዴታ አለን ማለት ነው። ከዚህ የነበርንበት ቦታ እንድንወጣ፣ ያው ጨለማ እንድንወጣ እያንዳንዳችን ኃላፊነት አለን። አሁን ዶክተር አብይ የከፈተው መንገዱ ያ ድልድይ ደግሞ እንዲሻሻል እያንዳንዳችን የራሳችን ኮንትሪቢሽን ማድረግ አለብን ማለት ነው እና በጣም ነው የተደሰትኩት።
አመሰግናለሁኝ አስተያየቶቹን የሰጡትን ሁሉ። ክቡራትና ክቡራን፣ በሁሉም ስፍራ ባሉ መላ ባልደረቦቻችንና ዘጋቢዎቻችን ስም ሁሉ እንሰናበታችኋለን። አዘጋጅና አቅራቢዎች
እኔ ሄኖክ ሰማእግዜርና
እንዲሁም እኔም ሶሎሞን አባተነን፣ እንዲሁም ቢል ሄንድሪክ፣ ንጉሡ ታምሬ፣ አበባየው ገበያው ሰላም እያለን እንሰናበታችኋለን።
መልካም ምሽት፣ ደህና ደሩ። ሰላም
Thank you. ሳይ በሚነፍሰው ነፋስ ያለን መልካም ምኞት ያለን መልካም ምኞት የሰላም ጥሪያችን